የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እና በ25 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በሳምንቱ አጋማሽ በአዲስ አበባ ወቤተ መንግስት ቅጥር ግቢ የተካሄደ ስነ ስርዓት ነው።
በጠቅላይ ሚኒስትር አብይ አህመድ ጋባዥነት በስነ ስርዓቱ ከተሳተፉ በመቶዎች ከተቆጠሩት የስነ ጥበብ ባለሙያዎች እንወያያለን። ከሙዚቃ ሰው ጋራ ወገያዝን ይመስላል አድማጮችን እንዳላሳሳትኩ ተስፋ አድርጋለሁ።
ገና ወጣት ይያለው የሶስተኛ ክፍል ተማሪ ይያለው ነው ሃርሞኒካ መንፋት የለመድኩት ግን ስካውን አልመርሳቴ ለራሴ ይገርመኛል።
የበረራ ክንፍ ተደርጎልናል በቃ ብቁ ነን ተብለን የመጣ ነው። ከዛ እንደገና ትንሽ አውሮፕላን ተበራላችሁ እንዴ ነው አግሮምረም ሁሉ ጀምረን ነበር። ቁልቁል ወርደን እንደገና ተማሪ እንሆናለን ብለን ሁሉ ትንሽ አግሮምረምን ከዛ ጀመርን። ሁነቱም እንደጀመረን ብዙ ምስጢር እየተገለጠልን መጣ።
ቀድሞ የኢትዮጵያ አየር ኃይል የጦር ተዋጊ ጄት አብራሪ ዛሬ በተባበሩት መንግስታት ድርጅት የረድኤት ስራ የተሰማሩትን ዳዊት ወንዲፍራው ናቸው።
ከአራት ኪሎዋ ግንፍሌ፣ ክራስኖዳር ሶቪየት ህብረት የአየር ኃይል ኮሌጅ፣ ደብረ ዘይት የኢትዮጵያ አየር ኃይል፣ ድሬዳዋ፣ ጎዴ፣ አስመራ፣ ውጊያ፣ የከሸፈው የመንግስት ግልበጣ፣ የስደት ህይወትና የስደተኞች ደራሽ ስራ፣ ስለ ህይወትና ፈተናዎቹ ቆየት ብለው በሚቀርበው ቃለ ምልልሳቸው ተሰሟቸዋላችሁ።
የያኔው የአዲስ አበባ ንግድ ስራ ትምህርት ቤት መምህር፣ ዛሬ የአዲስ አበባ ዩኒቨርሲቲ መምህር አንማው አንተነህ፣ አስገራሚው ከቀድሞው ጠቅላይ ሚኒስትር መለስ ዜናዊ ጋር የዛሬ 16 ዓመት ገጠመኝ። በአዲስ አበባው መስኮት ንጉሥ ያክሌሉ ብቅ ሲል
የሳምንቱን ምርጥ ምርጥ ዜማዎችና ምርጥ ግጥም አከለን
እናም ሌሎች በርከት ያሉ ቅንብሮችን ይዘን
ከእሁድ ሰኔ 24 2010 ዓመተ ምህረት የራዲዮ መጽሔት ቅንብሮች ጋር
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን።
ጤና ይስጥልን። እንደምን አምሽታችኋል? እንደምን ሰነበታችሁ?
ንጉሥ ታምሬ ፕሮግራሙን ሊያቀናብርልን ተሰይሟል።
እሁድ ከሆነ እለቱ
የራዲዮ መጽሔት ነው። ሰዓቱ
አንዱን ዘሎ በሳምንቱ
ከሰዓቱ ያለም ዜና በኋላ እንመለሳለን።
ክቡራትና ክቡራን አድማጮች ጤና ይስጥልን። እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ቢል አንድሬዴ በቴክኒክ መሳሪያዎች ላይ ይገኛል። ኢትዮጵያ አዲስ የጀመረችውን የለውጥ ጉዞ ለማስተናከል ያልታደሰውና የአሮጌው ዘመን ቁማርተኞች ያሏቸው ኃይሎች ደባ እየሰሩ ናቸው ሲሉ የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ዛሬ ባህር ዳር ከተማ ላይ ለተሰበሰበ ሕዝብ ተናግረዋል። ምክትል ጠቅላይ ሚኒስትሩም አቶ ደመቀ መኮንን ከዚህ በኋላ ጸረ ዲሞክራሲ ስርዓት አብቅቷል ብለዋል። አደባባዩን ለሞላው የድጋፍ ሰልፈኛ። በሌላ በኩል በአማራ ክልል ዛሬ ብቻ ከባህር ዳር ሌላ በ20 መካከለኛና ትናንሽ ከተሞች ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፍ በመግለጽና እንዲሁም ሰኔ 16 መስቀል አደባባይ በወጣው ሰው ላይ የተፈጸመውን የቦምብ ጥቃት በማውገዝ ብዙ ሕዝብ ሰልፍ መውጣቱን የክልሉ መንግስት መግለጹን የመንግስቱ ሚዲያ ዘግቧል። ከዜናው ቀጥሎ ዝርዝር ዘገባ አለን። በሌላ ዜና ደግሞ ድጋፉን ሊገልጽላቸው ባህር ዳር ላይ ለወጣው ህዝብ ጠቅላይ ሚኒስትር አብይ አህመድ ምስጋና ማስተላለፋቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የጠቅላይ ሚኒስትሩን ምስጋና በትዊተር መልእክት ያሰራጩት የጽህፈት ቤታቸው ኃላፊ አቶ ፍጹም አረጋ መሆናቸውም ተገልጿል። በባህር ዳሩ ሰልፍ ላይ የግማሽ ኪሎ ሜትር ርዝመት ያለው የኢትዮጵያ ባንዲራ መያዙንም መገናኛ ብዙሃኑ አመልክተዋል። የዓለምን ክብረ ወሰን ይደፍር ይሆን? ኤርትራ ሀገራዊ አገልግሎት እያለች የምትጠራውን የተራዘመ መርሃ ግብር እንድታቆም የተባበሩት መንግስታት ድርጅት የኤርትራ ጉዳይ ልዩ ዘጋቢ ወይም ራፖርተር ሼይላ ኪታሩ ታሳሰቡ። ልዩ ሪፖርተሯ ለድርጅቱ ባስገቡት የመጨረሻ ወይም ማጠቃለያ በተባለ ሪፖርታቸው እርሳቸው ኃላፊነቱ ከተሰጣቸው ጊዜ አንስቶ የሰብአዊ መብቶችን አያያዝ አስመልክቶ አንዳችም መሻሻል አለመታየቱን አስታውቀዋል። ጄኔቫ የምትገኘው ሪፖርተራችን ሊሳ ሽላይን ባጠናከረችው ዘገባ መሰረት የመንግስታቱ ድርጅት መርማሪ ኤርትራ ውስጥ ተከታታይነት ያለው የሰብአዊ መብቶች ረገጣ መኖሩን፣ መሰረታዊ ነጻነቶች በብርቱ የተገሰሱ መሆናቸውን፣ ብዙ ጊዜም ሞትን ያካተቱ ወይም የሚያስከትሉ ቅጣቶች በዜጎች ላይ እንደሚፈጸሙ ዘርዝረዋል። ሼላ ኪታሩት በዚሁ ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት አስገቡት ተብሎ ትናንት በተዘገበው ሪፖርታቸው ላይ የዘፈቀደ ስርዓቶች፣ እስረኞች ከሰዎች ጋር እንዳይገናኙ አድርጎ መያዝ፣ አስገዳጅ ስራ የታከለበት ብሔራዊ ወይም አገራዊ አገልግሎት ያለማቋረጥ እየተካሄዱ ያሉ ጥሰቶች ናቸው ብለዋል። ኤርትራ እነዚያን አድራጎቶችና ሀገራዊ አገልግሎቷን በአስቸኳይ እንድታቆም ጥሪ አሰማለሁ ያሉት ኪታሩት በዘፈቀደ ተይዘው የሚገኙ በተለይ ሕፃናትን፣ ሴቶችን፣ አዛውንትና የህሊና እስረኞችን በአፋጣኝ እንድትፈታ ጠይቃለሁ ብለዋል በሪፖርታቸው ላይ። በሌላ በኩል የልዩ ዘጋቢዋን ሪፖርት አጥፊ፣ ተአማኒነት የሌለውና ወገናዊ ሲሉ በመንግስታቱ ድርጅት የኤርትራ ጉዳይ ፈጻሚ የሆኑት አቶ በረከት ወልደ ዮሐንስ ብርቱ ወቀሳ ማሰማታቸውም ተዘግቧል። እንዲህ አይነቱ ፍትሃዊነት የሌለውና ፍሬቢስ ብለው የጠሩት ሂደትም በአስቸኳይ እንዲቆም ሲሉ ለምክር ቤቱ ጥሪ ማቅረባቸው ተገልጿል። በደቡብ ሱዳን ፕሬዚደንት ሳልቫኪርና በተቀናቃኞቻቸው መካከል ሰሞኑን ተፈርሞ የነበረው ተኩስ የማቆም ስምምነት ተግባራዊ በሆነ በጥቂት ሰዓታት ውስጥ ትናንት መጣሱ ተገልጿል። ማሊ ውስጥ በተሰማሩ የፈረንሳይ ጦር ላይ ዛሬ በተከፈተ ጥቃት ሁለት ወታደሮች መገደላቸውን የሀገሪቱ የመከላከያ ሚኒስቴር አስታወቀ። ሌሎች ከአስር በላይ ወታደሮች መቁሰላቸውም የተገለጸ ሲሆን ከአራት እስከ ስምንት የሚሆኑት የፈረንሳይ ወታደሮች ናቸው ተብሏል። የየመኗን ሆዴይዳ የወደብ ከተማ ከሁቲ አማጽያን ኃይሎች ነጥቆ ለመያዝ የሚደረገው በሳዑዲ አረቢያ የሚመራው ጥቃት ለጊዜው ጋብ እንዲል መደረጉን የተባበሩት አረብ ኤሚሬቶች መንግስት አስታወቀ። ሁለቱ ተፋላሚ ወገኖች ለሰላም ንግግር የመቀመጥ ፍላጎት ማሳየታቸውን የመንግስታቱ ድርጅት ልዑክ ማርቲን ግሪፊትስ ሰሞኑን ጠቁመው ነበር። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች አሁን ወደ ባህር ዳር ልውሰዳችሁ። ኢትዮጵያ አዲስ የጀመረችውን የለውጥ ጉዞ ለማሰናከል ያልታደሰውና የአሮጌው ዘመን ቁማርተኞች ያሏቸው ኃይሎች ደባ እየሰሩ ናቸው ሲሉ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ዛሬ ባህር ዳር ከተማ ላይ ለተሰበሰበ ሕዝብ ተናግረዋል። ምክትል ጠቅላይ ሚኒስትሩም አቶ ደመቀ መኮንን ከዚህ በኋላ ጸረ ዲሞክራሲ ስርዓት አብቅቷል ብለዋል። መለስካቸውማ እዚያው ሰልፍ ላይ ነው የዋለው።
ማንም ሳይቀሰቅሰውና ሳይጎተጉተው ወደ ግዙፉ ባህር ዳር ስቴዲየም ገና በማለዳው መክተት የጀመረው ህዝብ ከጠዋቱ 3 ሰዓት አካባቢ ስታዲየሙን ሞልቶት ነበረ። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ገዱ አንዳርጋቸው የተለያዩ ታዳሚዎችንና ባለስልጣናትን በመጥራት ቢሆንም ወጣቱን ክፍል ግን የለውጥ ኃይል የሆናችሁ ጀግና ወጣቶች በማለት ነበረ የጠሩት። የታዳሚው አብዛኛው ክፍል ወጣቱም ምላሹን ሰጥቷቸዋል። ቀጥለውም ኢትዮጵያ ከዓመታት የሰላም እጦት ባለፉት ጥቂት ወራት ውስጥ ወጥታ በአንጻራዊ ሰላም የሰፈነባትና ህዝቦቿ አንድ የሆኑበት ጊዜ ላይ እንደሚገኙ አስታውሰዋል። በእነዚህ ባለፉት ጥቂት ወራት ውስጥ ህዝቡ እና የአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ቡድን አንድ በመሆን ምን እንደተማሩም አስገነዘቡ።
አንድ ስንሆን የማይደፈሩ መስለው ይታዩ የነበሩ ተራሮችን መናድ እንደምንችል ተምረናል። ስንደመር ብረትን ማቅለጥ እንደምንችል አይተናል። ስንፋቀር በሀገራችን የይቅርታና የምሕረት ዝናብ እንደሚዘንብ ተገንዝበናል።
አቶ ገዱ ይህን ሲሉ ግን የለውጡ መንገድ ሁሉ አልጋ ባልጋ ነው ማለታቸው እንዳልነበረም አስታውሰዋል።
ዛሬ ሀገራችን ደስታና ፍቅር ብቻ የሚታይባት ሀገር አይደለችም። የእኛ አንድ መሆን የእግር እሳት የሆነባቸው ያልታደሰውና አሮጌው ዘመን ቁማርተኞች ከግርግራችን ስር እየተከታተሉ መንገዳችንን በስጋት ልብ ያሰናክሉት ሲሞክሩ እየታዩ ነው። ደግመዋለሁ። ዛሬ ሀገራችን ደስታና ፍቅር ብቻ የሚታይባት ሀገር አይደለችም። የእኛ አንድ መሆን የእግር እሳት የሆነባቸው ያልታደሰውና ያሮጀው ሀገራችን ስርም የተከባበሩ መንገዳችንን በስጋት ሊያሰናክሉ ሲሞክሩ ይታዩ። ሰላም የዋለው ሀገር ሰላም እንዳያደር፣ ለሰላም የተዘረጉ እጆች ሳይጨባበጡ ይቋረጡ። ስራ ውለት ብለው የሚደክሙ ሽንፈትን ያልተቀበሉ ደካሞች ከዙሪያችን አልጠፉ።
በዚህ ግዙፍ ትዕይንተ ህዝብ ንግግር የሚያደርገው መድረክ ላይ ወጥቶ የሚናገረው የክብር እንግዳ ወይንም የመድረክ መሪ ወይንም ባለስልጣን ብቻ አልነበረም፣ የሚናገረው ህዝቡም ጭምር ነው። በክብር እንግድነት የተገኙትን ምክትል ጠቅላይ ሚኒስትርና የብአዴን ሊቀመንበር አቶ ደመቀ መኮንን በበኩላቸው አቶ ገዱ አንዳርጋቸው የአሮጌው ዘመን ቁማርተኞች ያሏቸው ኃይሎች ምን ቢያደርጉ ኢትዮጵያ ከጀመረችው የዴሞክራሲ ጉዞ ሊገቷት አይችሉም የሚሉ ይመስላል።
ለምንገነባው ስርዓት በዴሞክራሲ ግንባታና በሰብአዊ መብት አያያዝ ያለፉትን ስርዓቶች እየረገምንና እየወቀስ በዚህ ዘመንም አሳፋሪና አሳዛኝ ድርጊቶች ተፈጽመዋል፣ ብዙ ዋጋም አስከፍሏል። ከዚህ በኋላ ጸረ ዴሞክራሲ በቃ ብለናል። እያንዳንዱን ድርጊታችንና ስራችንን በንቃት ተከታተሉ። አካሄዳችንና ሁኔታችንን ከዴሞክራሲ ያፈነገጠና የዜጎችን መብት የሚጋፋ ሆኖ በተገኘበት ጊዜ ሁሉ ልትታገሉንና አደብ ልታስይዙን ይገባል።
ዛሬ በባህር ዳር ስቴዲየም በነበረው ትዕይንተ ህዝብ የተስተዋለው ድርጊትና የተባለው ብዙ ነው። የአማራ ብሔረተኝነት ከኢትዮጵያዊነት ጋር እንዴት እንደሚሰናሰልና እንዴት እንደሚለይም ተነግሯል። በአዲሱ ትውልድ አዲስ ኢትዮጵያዊነት እንዴት እየጀመረ እንደሆነም በድርጊትም በሐቲትም ተገልጿል። ይህን ሰፋ ባለ ዝግጅት ለማቅረብ እሞክራለሁ። በሌላ በኩል ደግሞ በአማራ ክልል ዛሬ ብቻ ከባህር ዳር ሌላ በ14 መካከለኛና ትናንሽ ከተሞች ለአዲሱ ጠቅላይ ሚኒስትር አመራር እንዲሁም ሰኔ 16 በመስቀል አደባባይ ለድጋፍ በወጣው ህዝብ ላይ የተቃጣውን ጥቃት በመቃወም ህዝብ ሰልፍ እንደወጣ የክልሉ መንግስት ኮሚኒኬሽን ኃላፊ አቶ ንጉሱ ጥላሁን ለቪኦኤ ተናግረዋል። በባህር ዳር ግዙፍ ስቴዲየም ዛሬ ለድጋፍ የወጣው ህዝብ ቁጥር ወደ 150 ሺህ እንደሚጠጋም አንዳንዶቹ ገምተዋል።
መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከባህር ዳር።
አመሰግናለሁ መለስካቸው ለዘገባው። በነገራችን ላይ መለስካቸው ይህን ዘገባ ካጠናቀረ በኋላ የመንግስቱ መገናኛ ብዙሃን ባወጡት ዘገባ በ20 መካከለኛና ትናንሽ ከተሞች ተመሳሳይ ሰልፎች መካሄዳቸውን አስታውቀዋል። የተሰብሳቢውን ወይም የሰልፈኛውን ቁጥር አስመልክቶም የሰልፉ አስተባባሪ ለእኛ የሰጡን ሌላ ቁጥር አለ፣ እሱንም ዘግየት ብዬ አሰማችኋለሁኝ። ይህ በእንዲህ እንዳለ ድጋፉን ሊገልጽላቸው ባህር ዳር ለወጣው ህዝብ ጠቅላይ ሚኒስትር አብይ አህመድ ምስጋና ማስተላለፋቸውን የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር መልእክት አሳውቀዋል። የሰልፉን አዘጋጆች አስተባባሪ አቶ ሽባባው የኔ አባትን ባህር ዳር ማምሻውን ደውዬ አነጋግሬያቸው ነበር። ሀሳባቸውን ጠየኳቸው።
እኛ ስብ ነው ያው እንግዲህ አማራ ክልል በጣም የተጎዳ ህዝብ ነው። ዶክተር አብይን የእሳቸውን መመሪያ በመከተል መደመር፣ ፍቅር፣ ነጻነት፣ ዲሞክራሲ የሚለውን የእሳቸውን አመራር ተከትለን በዛ ነው ይህን ሰልፍ የሚያዘጋጀ ነው። በጣም ደስ ብሎን ጥሩ ቀን ነበር ዛሬ። በጣም የተለየ ቀን፣ ልክ እንደተወለድንበት ቀን ነው ያሰብነው። ኢትዮጵያም ትንሣኤ ነበር ዛሬ እንዳጋጣሚ ሆኖ፣ ልዩ ነበር በጣም እና ደስ ብሎናል። እናንተም እንግዲህ በውጭ የምትኖሩ ወንድሞቻችን፣ ልጆቻችን ሀገራችሁ የምናፍቃችሁ እንድትመጡ ሀገራችሁንም እንድታዩ ብለን ነው እና ደስ ብሎ የሚያዋል ነው። እኛ በእውነቱ ዛሬ
እነማንን ነው ያሳተፋችሁት? እርስዎ በሚመሩት አስተባባሪ ኮሚቴ ውስጥ ማን ማን ነው ያለው?
ወጣቶች ናቸው አብዛኛዎቹ። እኔ ነኝ ሽማግሌ ያለው እንጂ ልጆች ናቸው። እኔን እነሱ ደግሞ እኔን መረጡ ይሰብሳል። እንደሆን ያው የክብር እንግዳ የጠራ ናቸው ምክትል ጠቅላይ ሚኒስትሩ አቶ ገዱ፣ በቅርቡ የተፈቱት እነ ጀነራል አሳምነው እነ ኮሎኔል ደመቀን ሁሉ ጠርተን ነበረ። እንግዲህ ያው አሁን በቅርቡ የተፈቱት ሰዎችን ለክብር እንግዳ ጠርተናል እና በጣም ደስ የሚል ሰልፍ ነበረ። በአጋጣሚ
ስንት ሰው ወጣላችሁ ለመሆኑ?
ኧረ ብዙ ነው እንግዲህ ያው ስቴዲየም ነው ወደ ሚሊዮን ይጠጋሉ ለን ነው። ምክንያቱም ስቴዲየም አይችልም ሜዳ ሁሉ ከተማው ሰው ነው። እስካሁንም አካባቢው በሙሉ 150-200 ኪሎ ሜትር ድረስ መጥቶ እዚሁ ነው ያለው። አሁንም ገና እንዳለ ነው ከተማው ሰው እንዳለ ነው ያለው። ልዩ ነበር።
የባህር ዳር ከተማ ሰው ብቻ አልነበረም ማለት ነው ሰልፉ ላይ?
አይደለም፣ አካባቢው በሙሉ ወረዳዎች መጡ። ከ150 ኪሎ ሜትር ርቀት ያለው ሆኖ መጣን እና ብዙ ነው ሰው።
እርሶ እንግዲህ በዛ አካባቢ አንጋፋ ሰው ነዎት አቶ ሽባባው፣ በቢዝነሱም በሀገር ሽማግሌነትም በልጆቹም በብዙ ይታወቃሉ፣ በብዙ ይከበራሉ፣ ብዙ ስርዓቶችን አልፈዋል አይተዋል እርሶ። ለመሆኑ አሁን ያለውን የህዝቡን ፍላጎት እንዴት ነው የሚገመግሙት? ይሄ ተነሳሽነት ይሄ ፍላጎት በውስጡ ብዙ በሚቀጥለው ዘመን በሚቀጥለው ጉዞ ውስጥ ብዙ ፈተና ያለበት ብዙ ነገር የሚጠበቅ እንደሆነ ይገነዘባል ሰው ብለው ያስባሉ?
ያውቃል፣ በመጠኑም ቢሆን ያው ይገነዘባል። እንግዲህ ሰው እንግዲህ እንዳጋጣሚ ሆኖ ኢትዮጵያ የመሬት ድል አጋጥሟት አያውቅም። ደርግም ያው ሶሻሊዝም ብሎ ያው ሁሉ ጥፋት መጣ። በኃይለ ሥላሴም የነበረው ዝም ብሎ ያው የመኖር እንጂ ዲሞክራሲ አልነበረም። ጄኔራል መንግስቱ ያው ሁሉ ሰው ደም ፈሷል ብዙ ጊዜ በየጊዜው እና እንግዲህ የአርባ የአምሳ አመት ጸሎት እግዚአብሔር ሰምቶ የህዝቡ ልቅሶ ይህን ሰውዬ በጊዜው ሲደርስ እንደ ሙሴ አገር እንዲመራ ያመጣው ነው ብለን ነው እኛ የምናስበው። እና ሰውየው እንግዲህ የሚናገረው በሄደበት ሁሉ ሰላም ነው። ህዝቡ ደግሞ ከፍቅሩ የተነሳ በእውነቱ እንጃ እኔ ያን በቀን በቀን እንኳ የት እንደይከታተ የት እንዳለ የት እንዳደረ ሁሉና ልዩ ነው። እንዲህ አይነት መሪም አግኝተን አናውቅም። እንደ ድል ሆኖ ገዳዮች ናቸው አብዛኛዎቹ። ያው በቴሌቪዥን መስኮት ከምናየው በቀር እንጂ እንዲህ አይነት ሰው ተፈጥሮም ታይቶም አይታወቅም እና በጣም ደስ ብሎ እናያለ ነው።
ጠቅላይ ሚኒስትሩ የምህረት ጥሪ፣ የይቅርታ፣ የፍቅር ጥሪ ነው እያደረጉ ያሉት። እንደዚህ አይነቱን ጥሪ እያደረጉ ደግሞ ያሉት በህብረተሰብ ክፍሎች በተለያዩ ህዝቦች መካከል የሚኖሩ ግንኙነቶችንም ጭምር አስመልክቶ ነው። ይህንን የጠቅላይ ሚኒስትሩን ጥሪ እንዴት ነው የሚገነዘበው ሰው? እርሶ በቅርብ የልቡን ትርታ የሚያውቁ ከሆነ እንደ ሀገር ሽማግሌም እንደ ነዋሪም
እንግዲህ የጥቅም እንግዲህ እነዚህ ላይ እንግዲህ የተጎዱ ሰዎች ሊኖረ ይችላሉ። እንግዲህ ሀገሪቷ እንደፈለጉ የሚዘርፉ ክፍሎች አሉ። ያ ጥቅም የጎደለበት እንግዲህ በየቦታው የተወራጩ ነው። አንዳንድ ነገር አማራ ላይ ነው ትኩረቱ፣ በቢሻንጉልም ሄደው ከኦሮሞ ከምንም እዚህም እርስ በርስ ለማጋጨት ብዙ ሙከራ ይደረጋል፣ ግን ይከሽፋል። እንግዲህ የኢትዮጵያ ሕዝብ መስዋዕትነት የፈለገው ያህል ይከፍላል እንጂ ተመልሶ ግን ወደ ነበረበት እንደማይመለስ በእውነቱ ላረጋግጥ እወዳለሁ። ምክንያቱም መሮታል፣ ረጅም ዓመት ነው ነጻነት የናፈቀው የሕዝብ። ከዚህ በኋላ ለመመለስ በምንም ታምር ኑክሌርም ቢመጣ ያልቃል እንጂ አይመለስም ብዬ ነው የማስበው።
አቶ ሽባባው የኔ አባት በጣም አመሰግናለሁኝ ለጊዜውና ለሰጡኝ ማብራሪያ ነው።
እሺ፣ እግዚአብሔር ይስጥልን። እኔ ወንድ
በሰልፉ ላይ ከተሳተፉ መካከል የመንግስት ሰራተኛ ነኝ ያለኝን ወጣት ታየ መላኩን አነጋግሬያለሁ።
እኔ እንደ ማንኛውም አማራ ዜጋ ሰልፉን ያው በቅርቡ የሀገራችን ጠቅላይ ሚኒስትር የሆኑት ክቡር ዶክተር አብይ አህመድ እና አጋሮቻቸው አሁን መንግስት በጥልቅ ተሃድሶ ጎዳና ላይ በመሆኑ ይህንን በርካታ መልካም ነገሮችን እያስመዘገቡ በመሆኑ እንደ ማንኛውም አማራ ህዝብ ለድጋፍ ሰልፍ እና ከጎናቸው መሰለፋችንን ለመግለጽ ነው በባህር ዳር ከተማ የድጋፍ እና የምስጋና ሰልፍ የተገኘው።
አቶ መላኩ ዛሬ የተናገሩት ተናጋሪዎች የክልሉ ፕሬዚደንት አቶ ገዱ አንዳርጋቸው፣ እንደዚሁ ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን በተለይ በወጣቶች ላይ እያተኮሩ ነው የተናገሩት። እንደውም ጀግኖች ወጣቶች እያሉ ነው ሲናገሩ የነበረውና እንዴት ነው የአማራ ክልል የባህር ዳርና የአካባቢዋ ወጣቶች አሁን ያለውን ለውጥ የምትገነዘቡት?
ትክክል ነው። መሪዎቻችን በዋናነት ያው በእውነትም ስንወስደው ወጣቱን ያሳተፈ የልማት እንቅስቃሴ ወጣቱን ያሳተፈ ማንኛውም ትግል የተሻለ ውጤታማ እንደሆነ በየትኛውም ዓለም የሚስተዋል ነገር ነው እና ከዚህ አንጻር ወጣቱ በትክክልም አማራነቱን በተለይ ዲሞክራሲያዊ ብሔርተኝነትን መሰረት አድርጎ የአማራነት መብታችን መረጋገጥ አለበት፣ ፍትህ እኩል ለሁሉም የኢትዮጵያ ዜጎች መሆን መቻል አለበት፣ ወጣቱ የኢኮኖሚ ተጠቃሚ መሆን መቻል አለበት፣ በተለይ በተለያየ ጊዜ በዜጎቻችን ይደረጉ የነበሩ የጸረ ዲሞክራሲ ድርጊቶች መቆም አለባቸው። ስለሆነም አማራ ክልል ለኢትዮጵያ የበኩሉን ድርሻ አድርጓል፣ ልክ እንደ ሌሎች ክልሎች። በተሻለ ሁኔታም ደግሞ የአማራ ክልል ጨዋና ኩሩ ህዝብን ወዳድ የሆነ ህዝብ ስለሆነ እንደ ማንኛውም ዜጋ የበኩላችንን መብታችን ተከብሮ ሀገራችን የምታስመዘግበው የማንኛውም የልማትና የኢኮኖሚ ተጠቃሚነት እንደ ዜጎች አሁን የተጀመረው ጥሩ ነገር ቢኖርም ይበልጥ ደግሞ ከዚህ በላይ መጠቀምና መበልጸግ መቻል አለብን የሚል አስተሳሰብ ነው። በዚህ ሂደት እንደገለጹት ቅድም ሁለቱም የክልላችን የብአዴን አመራሮች ናቸው እነሱ ያስተላለፉት ከወትሮ በተለየ ሁኔታ ወጣቱን ይዘን አብረን ተባብረን የነትና ዋላቀርነትን ማስወገድ አለብን። በተባበረን ከወትሮ በተሻለ ሁኔታ ህዝባችንና በተለይ ደግሞ ወጣቱ ኢኮኖሚ ተጠቃሚ ማድረግ አለብን። ያለን እናንተ የምንጓዘው ጉዞ ፈራይ ቀድም በሚል መንፈስ ነው እየገለጹ የነበረና በእለቱ የነበረው ታዳሚ ወጣቱን ለደስታና እነሱ የገለጹትን ቃላት በሙሉ በሞራልና በባለቤትነት ለመቀበል ነው የነበረው የዛሬ ፕሮግራም።
መቼም እነዚህ መሪዎች በተለይ በወጣት ላይ አተኩረው እንደዚህ ደጋግመው ሲናገሩ እናንተ ናችሁ የተረከባችሁት አገሪቱን፣ እናንተ ናችሁ የዚህ የለውጥ ኃይል ሆናችሁ፣ እናንተ ናችሁ ወደፊት ብዙ ነገር የሚጠበቅባችሁ የሚል መልእክትም ነው አብረው እያስተላለፉ ያሉት። በነገራችን ላይ ዛሬ ተናገሩት ሳይሆን ከጠቅላይ ሚኒስትር አብይ አህመድ ጀምሮ ነው ይሄ መልእክት እየተላለፈ ያለው። ለመሆኑ ሀገሪቱ ያለችበትን ፈታኝ ሁኔታ ወጣቱ ምን ይገነዘባል? አሁን ያለው መነሳሳት፣ መነቃቃት፣ ይሄ የደስታ ስሜትና ብዙ የመፈለግ ስሜት ወደ መዳከም አይሄድም ወይም ደግሞ እነዛ ፈተናዎችን ሀገሪቱ በምትጋፈጥበት ጊዜ ምናልባት ተስፋው ደመቁረጥ አይሄድም የሚል ሐሳብ አለ? ምንድነው የወጣቱ ተነሳሽነት? እዛው መሃሉ ስላለ ምንድነው ተገነዘበው?
ኦኬ፣ በሁለት መልኩ ነው እኔ የማየው። እኔም እንደ ወጣት እስላለሁ። አንደኛው ምክንያታዊ ወጣት ከሆነ በምክንያታዊነት አምነን የምንንቀሳቀስ ወጣቶች ትላንትም ጥቂት የአማራ ክልል ህዝቦችና የሌሎችም ብሔር ብሔረሰቦች ወጣቶች ትግሉን ለኩሰውታል። ስለዚህ በዚህ ባለበት ሂደት ደግሞ መንግስት ራሱን በደንብ አይቶ እውነትም ሳይታዩ ነገር ግን በርካታ ችግሮች እንደነበሩ መንግስትም ይፋ አውጇል። ስለዚህ ወጣቱም በአሁን ትግሉ በምክንያታዊነት ተወሰር ነው የተቀጣጠለው የለውጥ ጉዞ ወጣቱ በቅብብሎሽ ማስፈጠር ከቻለ የተጀመረው የልማትና የግስጋሴ ጉዞ ዳር የሚደርስበት ሁኔታ አለ። በምክንያታዊነት ከሆነ በስሜታዊነት ከሆነ ደግሞ በስሜት የሚሄደው ጉዞ የአጭር ጊዜ ነው የሚሆነው። ምክንያቱም አንድ አስተሳሰብ መጥቶ ሲቀለብሰን የምንቀለበስ ከሆነ ሌላዋን አስተሳሰብ መጥቶ ሲቀለብሰን የምንቀለበስ ከሆነ እሱ ስሜታዊነት ከመሆኑ አንጻር ዳር መድረስ የምንችልበትን ሁኔታ ልናጣ እንችላለን። በጥቅል ግን ስመለከተው እኔም እንዳንድ ወጣት ስለሆንኩኝ የተረዳሁትኝ አብዛኛው ከእምነት የመጣና በምክንያታዊነት የተወሰደ ነው። ምክንያቱም አብዛኞች ወጣቶች የሚያነሳቸው ነገሮች ፍትሐዊ ተጠቃሚነት መረጋገጥ አለበት፣ የአማራ ክልል ለሌሎች ህዝቦች እኩል መታየት አለበት። በዚህ ሂደት ደግሞ በከፍተኛ ሁኔታ የመጣውን የለውጥ እንቅስቃሴ የማስቀጠል ያለማስቀጠልም ይህንን ከባድ ኃይል መንግስት አቅሜ ነው ብሎ ይህን ኃይል ይዞ ካስከተለው የተሻለ ለውጥ ይመጣል። ይህንን ኃይል ደግሞ በይሉ እንዳ አይቶ የሚተወው ከሆነ ደግሞ ሊከስም ይችላል። ስለዚህ በሁለት ጎራ ነው የማየው። አንደኛው በመንግስት በኩል ይህን መልካም አጋጣሚ ተጠቅሞ ለልማት መዋልና ለዲሞክራሲ ግስጋሴ ማስቀጠል መቻል አለባቸው አመራሮች። ወጣቱን በምክንያታዊነት እየታገለ ከክልሉ መንግስት ጋራ አብሮ በመንቀሳቀስ አማራነቱን አልፎም ኢትዮጵያዊነቱን እያረጋገጠ የሀገራችን የከፍታ ዘመን ማረጋገጥ አለበት የሚል የግል አስተያየት አለኝ።
ክቡራትና ክቡራን አድማጮች፣ በሰልፉ ላይ ከተሳተፉ መካከል ሰልፈኛ ሶሊያና ሰውነትን አግኝቼ ነበረ። የአዲስ አበባ ዩኒቨርሲቲው መምህር የፍልስፍናና የፖለቲካ ሳይንስ ምሁር ዶክተር ዳኛቸው አሰፋንም ደሴ ላይ በስልክ ይዤ አነጋግሬያቸዋለሁ። ስለ ሰሞኑ፣ ስለ ዛሬውም ሰልፎች፣ ስለ ለውጡ ማመጣጥና አያያዝ ትንታኔ ሰጥተውኛል። ለአሁን ለዘገባው የተያዘው ጊዜ በመጠናቀቁ በነገው ምሽት እነርሱንና ሌሎችም አካተን ይዘንላችሁ እንቀርባለን። አበባየሁ ገበያው በዌብና ማኅበራዊ መገናኛዎቻችን ላይ ከስር ከስር የተለያዩ ዘገባዎችን እያወጣች ነው። በዌብሳይትና በፌስቡክም መከታተል ትችላላችሁ። ክቡራትና ክቡራን፣ እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ወደ አዲሱና ወደ አሉላ ልምራችሁ።
ዕለተ እሁድ ሰኔ 24 2010 ዓመተ ምህረት
የራዲዮ መጽሔት ነው ሰዓቱ።
የፕሮግራም አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን።
ከሳምንቷ ምርጥ ግጥም አሃዱ እንበል።
ሐሳቤ ልመና አይሰማ እባክህ አይገባው፣ ያሽከረክረኛል በረባ ባረባው። በደርባባ ምሽት ከቤት ተቀምጬ ጣሪያና ኮርኒሱን ሁሉንም አምልጬ ስከንፋ መሻለሁ በሐሳብ ታስሬ። ከማላውቀው ሀገር፣ ከማላውቀው መንደር፣ ከማላውቀው ስፍራ፣ ከማላውቀው ዘመን ራሴን ወርውሬ
ሐሳቤ የወንዝ ዳር ህልሞች ከተሰኘው የዶክተር አዳም ቱሉ መጽሐፍ ባገኘናት የሳምንቷ ምርጥ ግጥም ፕሮግራማችን ጀምረናል። ገጣሚውን ዶክተር አዳምን እናመሰግናለን።
አሁን የሳምንቷን ቀዳሚ ስልት እናስከተል።
ዛሬ ታዲያ ለለውጥ በአድማጮች ማስተዋወሻና መጣጥፍ ነው የምንጀምረው።
ከሁለት ዓለም ስለ ሁለት ዓለም የተጻፉት የፊደል ቀለማት በምናብ ከስፍራዎቹ የሚያዳርሱ የሚወስዱ ናቸው።
አሁን አንድም ከምናስበው
ሁለትም ከምንኖርበት
የሐሳባችንን እናስቀድም።
አሳዛኝም ተስፋ ለማድረግም በቂ ምክንያት ያዘለ ሰሞንኛ ጉዳይ ነው።
ለነገሩ ሰሞኑ ማንነስ በስሜት አልናጠ
ለሁሉም
ፊቴ በእንባ እየታጠበ ልቤ ባፌ ፍንቅል ብላ ወጣች እየመሰለኝ ነበር። ንግግሩን በቀጥታ ፈርጨፈ ሰማሁት።
ተናግሮ ሲጨርስ ተመልሶ እስኪቀመጥ ድረስ ያለችው ርቀት አሳቃኝ። ምን ነው አጅበው ቦታው ቢያስቀምጡት ስል አሰብኩ። አንዳች ስስት በተጫነው ስሜት አድማጫችን ሰብለ ደምሴ በማስተዋወሻዋ ወደዚያች ተለየችና ዛሬ ታሪካዊ ልትሰኝ በቃችለት እንግዳ ቅጽበት ተወስደናለች በትረካዋ።
መድረክ መሪው መድረኩን ተረክቦ ንግግሩን ሲጀምር ከልብ ያልሰማውትም የማሰላስለው ሰው የሆነ መሪ ማግኘት እንዴት ደስ እንደሚል ብቻ ነበር።
ድንገት ታዲያ ጫ የሚል ድምጽ ተሰማ። እጅ ተንቀጠቀጠ። ጮክ
መጡት መጡት እል እንደነበረ ትዝ ይለኛል። አንኳን ከንባ ጋር ነው የማስታውሰው። ዜና አንባቢው ተመልሶ መጥቶ በቦምብ ፍንዳታ የተጎዱ ጥቂት ሰዎች መኖራቸውን ሲናገር መሬት ላይ ተጣጥፌ ቁጭ አልኩ። ከንባዬ ጋብ ያልኩት ንግግር እንደሚያደርግ ስሰማ ነው። አይቼ እስከማመን ድረስ ግን ልቤ ተናጠችብኝ። ፊቱ ላይ ያየሁት አዘን ግን መፈጠሬን አስጠላኝ።
በዘመኔ ስነሳ ደህና አድሮ ይሆን ብዬ የምጨነቅለት፣ ለጸሎት ስቆም አምላኬን ከአንጀቴ የምማጸንለት፣
ሲናገር ጸጥ ብዬ የምሰማው መሪ ይኖረኛል ብዬ ያስቤም አላውቅ ነበር።
ስላለፈው ፖለቲካ አንተ ፈንቶ ስለ መጻዩ አይታመንነት ጉዳይም አልነበረ።
ላለፉት ሁለት ወራት ግን የኔ ብዬ ከልቤ የምጠራው መሪ ያለኝ ሰው ነኝ። ደስ ሲል ብላናለች ሰብለ።
በቀዳሚው አገርን ያሰባሰበና በተመሳሳይም አገሬን አጠ ስነ ስርዓት በጊዜው ያደረባትን ስሜትና ተስፋ በምጥን ቃላት ነገር ግን በስዕላዊ አገላለጽ ስትተርክ
ሰብለን እናመሰግናለን።
ሁለተኛውም እንዲሁ በስላዊ አገላለጽ የቀለሙ ድምጾች ናቸው።
ልዩነቱ
ይሄኛው ወዲህ ወደ ዩናይትድ ስቴትስ የሚመለሰን መሆኑ ነው።
ይልማ አዳሙ ከምዕራብ ዩናይትድ ስቴትስ ሎስ አንጀለስ ከተማ ያደረሱን በ2005 ዓ.ም ተመረተ የታተመና ለፑልዚየር ሽልማት የበቃ መጽሐፍ
የባላንጣዎች ቡድን ቲሞፍ ራይቫልስ ዲ ፖለቲካል ጂኒየስ ኦፍ አብርሃም ሊንከን
ቆየት ብሎ ይቀርባል።
አዲሱ የሁለት ዓለም ሰዎችንና ሁለት ታሪኮችን ያመጣን ነው። ሁለተኛው ታሪክ ሰፋ ያለ ጊዜ የሚወስዳል፣ የተለየ ትኩረት የሚጠይቃልና በዛው ስሜት ኋላ ላይ እንድናመጣው መርጠናል። የቀደመው ላይ ግን በተለየ ስሜት ያጠይ ነገር ምናልባት አንተም ጋር የሚጋባ ይመስለኛል።
በጣም
ያለፈው ሳምንት ቅዳሜ ክስተት አደጋው የከፋውና የሚያሳስበው ነው ይላል። አይነተኛ የሚባል ለውጥ የህዝብ እንቅስቃሴ ታየበት እንደመሆኑ ታሪካዊነቱ በቦታው ተገንቼ በዘገብኩ አላማረህም?
በጣም ሰው ይሰጠው አስተያየት ስናነብም የኔ ብዬ የምጠራው መሪ የሚለውን በጣም ትርጉም ይሰጣል። በፍንዳታው ቆስለው ሆስፒታል የገቡ ሰዎችን ሲጎበኝ ጠቅላይ ሚኒስትሩ፣ ከዛ ቀጥሎ ደግሞ ፕሬዚዳንቱ የጎበኙት በተለይ አንድ ልጅ አይዞ ሲሉት ምንም አይደለም ለአቢ ከዚህም በላይ ባረግ ግን ያብይን ነገር አደረ። እንዲህ አይነት ስሜት ውስጥ ነው ህዝቡ የገባውና ቃላት ያጥራል ወንድ።
እንግዲህ ከአዲስ አበባ መዘገም ይችላል ወደ ኢትዮጵያ ተጉዞ ተዘዋውሮም በተጨባጭ ባይን ያዩትን ጨምሮ ያገሩን ህይወት ባገሩ ተገኝቶ ለሚሰራ ነገር እድል ማግኘት አሁን ምናልባትም የሩቅ እድል ብቻ አይመስልም።
አሁን ግን እጄ ዘግብ ነው።
እኔ እኮ ገና ሐሳቡን ራሱን ለማመድ እየሞከርኩ ነበር። ለሁሉም ግን ተስፋ አደርጋለሁ በቦታዎቹና በጊዜው ተገኝተን የምንዘገብባቸው አጋጣሚዎች ይሆናሉ
ይኖራሉ ብዬ ተስፋ አደርጋለሁ።
አሁን ወደ ቀዳሚው ቅንብራችን ሂድ።
የቀድሞው የኢትዮጵያ የኃይል የጦር ተዋጊ ጄት አብራሪ
ዛሬ በተባበሩት መንግስታት ድርጅት የደህንነት አገልግሎት የመስክ አስተባባሪ መኮንን ናቸው።
ዳዊት ወንዲፍራው ከተወለዱና ካደጉባት የአራት ኪሎዋ ግንፍሌ የአየር በረራ ሃሁ ከቀሰሙባት ክራስኖዳር ሶቪየት ህብረት የአየር ኃይል ኮሌጅ፣
የደብረ ዘይቱ የኢትዮጵያ አየር ኃይል ካምፕ፣ ድሬዳዋ፣ ጎዴ፣ አስመራ፣ ሌሎች የጦር አውድማዎች፣
የከሸፈው የመንግስት ግልበጣ፣ የስደት ህይወትና ለስደተኞች ደራሽ ስራ ሊቢያ፣ ሶሪያ፣ ቱርክና ሌሎችም የዓለም አካባቢዎች፣
ያልታለመው የህይወት መንገድ በተሰኘው መጽሐፋቸው ታሪኩም እንደ ሙዚቃ በሐሳብ መንገድ ይዞን ጭልጥ ይላል።
Thank you.
ከሙዚቃ ሰው ጋራ ወገያዝን ይመስላል አድማጮችን እንዳላሳሳትኩ ተስፋ አድርጋለሁ። ታዲያ አሁን የተጫወቱትን አልሞሪካ ብቻ ሳይሆን የትንፋሽ መሳሪያ ትራምፔትም ሞክረው ነበር። የሙዚቃ ፍቅሮ ወደ ኋላ ብዙ እድሜ እንደሚሄድ ይናገራል መጽሐፎ።
ትክክል ነው ልጅ አሉላ። እኔ ገና ወጣት እያለሁ የሶስተኛ ክፍል ተማሪ እያለሁ ነው አርሞኒካ መንፋት የለመድኩት። ግን እስካሁን አልመርሳቴ ለራሴ ይገርመኛል። ረጅም አመታት ተጫውቻለሁ።
እርሶም ከብዙ ዘመናት በኋላም እንዲህ አሁን እንደሚጫወቱልን አልሞሪካ መጫወት ያለ መርሳቶን በደንብ ሊፈትሹበት፣ እኔም ደግሞ ለቃለ ምልልሳችን መነሻ ወደ ሆነው ዋና ጉዳይ ወደ መጽሐፎ ወጎች ከመዝለቃችን አስቀድሞ እንዲህ ዘና ባለ መንፈስ ወደ ጉዳያችን እንድንገባ ሌላ አንድ ዜማ ቢመርቁልን ምን ይመስሎታል?
እሺ ልጃሉ ላይ ይሄ እንግዲህ አሁን የምጫወትልህ አርሞኒካ የለመድኩበት የብዙ ልጅ በቀል ሙዚቃ ነው ሲል ሞክረው ካልተሳሳትኩ።
አመሰግናለሁ አቶ ዳዊት። ይሄ ነገር ጉዳያችንን ሊያስተን ምንም አልቀረው። ከትንፋሽ የሙዚቃ መሳሪያዎች ሌላ ሙዚቃ መሳሪያም እንደሚጫወቱ ትራምፔት እንደሞካከሩ በከፍተኛ 11 የኪነት ጓድ ውስጥም ጀምር አድርገው እንደነበረ የእግር ኳስ ታሪክም እንዳለ አውቃለሁ። ወደ ኋላ ላይ እንመለስባቸዋለን። አሁን የመጽሐፉን ገጾች ገለጥ ገለጥ ማድረግ እንጀምር። የአየር ኃይል የሚግ 21 ተዋጊ ጄት አውሮፕላን አብራሪ ነዎት። በረራው ሊጀምር ነው። አቶ ዳዊት ወንድፍራው እንኳን ደህና መጡ።
ተጃሉላ እንኳን ደህና ቆየኝ። በጣም አመሰግናለሁ።
ለአድማጮች ያስተዋወቅናችሁ ሙዚቀኛ አይደሉም እንግዳዬ፣ የቀድሞ የኢትዮጵያ አየር ኃይል የጦር ተዋጊ ጄት አብራሪ ናቸው። መጽሐፋቸው ያልታለመው የህይወት መንገድ የሚለው የህይወትና ስራቸውን እንዲሁም ፈተናዎቻቸውን የሚመለከተው መጽሐፋቸውን መነሻ በማድረግ እንወያያለን። አቶ ዳዊት ከተወለዱባትና ካደጉባት የአራት ኪሎ ግንፍሌ የአየር በረራ እስከቀሰሙባት ክራስኖዳር ነው የሚባለው የመጀመሪያ የተጓዙበት ግዛት?
ልክ ነው። በራሽያ ፌዴሬሽን ውስጥ የሚገኝ ክራስኖዳር የሚባል ግዛት ነው።
እዛ ከመሄዶ በፊት ይጀምራል ታሪኩ። ብዙ ቦታም ይወስደናል። ዛሬ ያሉበት ህይወት ደግሞ ሌላ ነው። የህይወትም መልከ ብዙ ገጾች ያሳያል። እንግዲህ ቀደም ብዬ እንደጠቀምኩት መጽሐፎ ነውና የውይይታችን መነሻ የአየር ኃይል ታሪክም በመጠኑ የሚቃኝበት ነው። የመጽሐፉን የመጀመሪያ አብዛኛውን ገጾች በአየር ኃይል ውስጥ የነበረውን ህይወት ይቃኛልና እስኪ ስለ አየር ኃይል ህይወት እናውራ። የአየር ኃይል ህይወት የሚናፍቀው ይመስላል።
በጣም ጥሩ ጥሩ ጥያቄ ነው። በእርግጥ የአየር ኃይል ህይወት በጣም ይናፍቃል። እያንዳንዱን የቀድሞን የአየር ኃይል አባል ብጠይቅ እንደ ቤተሰብ ነው። ከመጀመሪያው ከስልጠናው ጀምሮ ተመርቀንም ስራ ላይ ስንውል ማህበራዊ ኑሮ ሁሉ ነገር በቀልክ አንድ የቤተሰብ አባል ነው እና የአየር ኃይል ናፍቆቱ እስካሁን ልቤ ውስጥ አለ። መተሳሉ ድፈግዴ የወጣው ሰው ስለሆንኩኝ እግዚአብሔር ፈቅዶ ደግሞ እድሜም ከፈቀደ ወደፊት ተመልሼ ደግሞ እዛው አየር ኃይል ውስጥ ልገባ እችላለሁ እና ወደ አየር ኃይል የገባሁት ያው መጽሐፌ ላይ እንደጠቀስኩት ሁሉ ነገር እኔ ያልታለመ የህይወት መንገድ ነው። አልሚው አይደለም። ድንገት 4 ኪሎ ማስታወቂያ አየሁኝ፣ ተመዘገብኩ፣ አለፍኩ። ይሄ ጤና ምርመራ ተደረገ፣ ከራሻ መጡ ቻችሞች፣ የጤና ምርመራ ድጋሚ ተደረገ፣ እሱንም አለፍኩ። እንዳልከው ቅድም ክራስኖዳር የሚባል ከተማ ይዘው ነው የመጀመሪያ ጊዜ እንግዲህ ከኢትዮጵያ ስወጣ ማለት ነው። 20 ሆነን ሄድን። እዛ እንደገባን የብርድ ጊዜ ነበረና በጣም ትንሽ ግራ ገባን። በረዶም ለመጀመሪያ ጊዜ ያየ ነው ያኔ ነው እንደዚህ ዱቄት የመሰለ በረዶ።
ለኢትዮጵያውያን አድማጮቻችን የተለመደው ሀገራችን ያለው አይነት በረዶ አይደለም። እና
አይደለም በጭራሽ። እኛ ሀገር በረዶ እኮ እንደ ድንጋይ የጠነከረ ነው። ያ ብን ብን የሚል ነው። አንደኛ ልብስም ይዘናል የለንም፣ ያስረዳንም ሰው የለም። ደረስን እዛ፣ የቋንቋ ትምህርት ጀመርን። የቋንቋውን ትምህርት ለ6 እስከ 7 ወር በሚሆን ወሰድን። ያን ከወሰድን በኋላ L29 የምትባል አውሮፕላን ስለሷ ታሪክ መባር ጀመረ። እንግዲህ ታሪክ ማለት አውሮፕላኑ ሞተር፣ የአውሮፕላኑ መጠቀሚያ መሳሪያዎች ንሱን የመሳሰሉ ትምርቱን ወሰደን። 6 ወር ያህል ፈተናውን ጨረስን፣ መብረር ጀመረን። እንግዲህ ካጠናቀቅን በኋላ ሌላ ደግሞ ተዋጊውን በረርን። ሆነ ለ3 አመት
የበረራ ህይወት የሚማርክ ይመስለኛል። ቀደም ብለው የገለጹት የተዋጊ ጄት አብራሪ ነዎት። መጀመሪያ የተማሩት ቀደም ከገለጹት L29 በኋላ ተዋጊ ጄት MiG-21 ነው ያበረሩት። ሌሎች አውሮፕላኖችንም አብረዋል። የጦር ውጊያ አውሮፕላኖች ናቸው። እስኪ ስለ ጠባያቸው እናውራ። ህይወቱን የሚመለከተውን ገፋ አድርገን እንሄዳለን።
ይህም ጥሩ ጥያቄ ነው። አውሮፕላኑ አሁን MiG-21 አውሮፕላን ከድምጽ በሁለት እጅ የፈጠነ ነው። እና እንግዲህ ይሄንን መገመት ይችላል አንድ ሰው። ከድምጽ ሁለት እጅ ሲፈጥን ማለት ከድምጽ የበለጠ ነው በጣም። እና ይሄት MiG-21 የሚባለው ተዋጊው አውሮፕላን ቀድመው ካልተገኘህ ያጠፋሃል። በደንብ መሰልጠን አለብህ፣ ከሱ መቅደም አለብህ። ለምሳሌ ለማረፍ MiG-21 የሚባለው አውሮፕላን መሬት ለመንካት የሚያስፈልገው ፍጥነት 320 ኪሎ ሜትር በሰዓት ነው። መሬት ለመንካት
በዛ ፍጥነት ነው የተምዘገዘገ የሚደርሰው።
አዎ፣ መሬት የሚነካው። ከዛ በኋላ የሚቆመው በፍሬን ብቻ አይደለም፣ ፓራሹቱም የራሱን ይዘረጋል። ፓራሹቱ ጉትቶ ነው የሚያቆመው። እና ምን ያህል ፈጣን እንደሆነ እንትላለን። በተለይ ደም ችሎታ እያደገ ሲሄድ፣ የውጋ ብቃት እየጨመረ ሲሄድ ብዙ ትምህርቶች አሉ። ወደ መሬት ጥልቅ ብለህ ገብተህ እንደ ቀስት እንደገና ተምዘግዝጎ መውጣት አለ። አንዳንዴ ከተራራ ስር ማምለጥ ሁሉ መቻል አለብህ። የሚመታው ኢላማ ከተራራ ስር ከሆነ መምታት አለብህ ኢላማውን። ግን ኢላማውን መተህ በምትወጣበት ሰዓት ተራራ ውስጥ የምትገባ ነው። ያህን ግን ጥሩ ልምድ ካለ ጥሩ ችሎታ ካለ በደንብ አድርገህ ትወጣለህ፣ ጥሩ ውጤት ታመጣለህ ማለት ነው። እኛ 20 ሆነ ደግን 4 ብቻ ነው ተመርቀን የመጣ ነው። ይሄ እንግዲህ ትጋት ብቻ አይደለም። አሁን ከወደቁት ጓደኞች ይማል በትምህርታቸው በጣም 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 ከፍተኛ ውጤት ያላቸው ናቸው።
መልክ በያዘ ሁኔታ ወደ መጽሐፉ ገጾች እንግባ። የበረራ የአውሮፕላን የማብረር ፍላጎቱ ወይም ብልጭታው የመጣው የ6 አመት ልጅ ያሉ ነው። በዛ እድሜ ከቤተሰብ ጋር የመብረር እድል ገጥሞት ነበር። ሳያውቁት ያ ጊዜም ከኋለኛው ፍላጎቱ ጋር ከተያያዙ ሁለት ነገሮች እንዳንዱ ይጠቅሱታል መጽሐፉ ላይ። እስኪ እንገሩን ያናጋጣሚ አብራሪዎቹ ክፍል የመግባት እድል ሁሉ አግኝተዋል።
ኢትዮጵያ አየር መንገድ ከጂንካ ከተማ ወደ አዲስ አበባ ነበር የምንበረው። ወላጆቼ ጋር ነኝ እና እኔ ደግሞ ያኔ 6 አመት ልጅ ነኝ እና በቃ ከዛ ከተሳፈሩ ሰዎች መሃል እንግዲህ ትንሽ ላይ መሰለኝ ካፕቴኑ ከፈቱንና ማሞ አሉ። ሄድኩኝ ገባሁኝ። መሬት በጣም ርቃ ነው የምትታየው እና በጣም ያስፈራ ነበር። እነሱ ሁሉ ነገር ፊት ለፊት ስለሚታያቸው የመሳሪያው አይነት ራሱ ብዛቱ እንዳውም የዚህ የጆሮ ማዳመጫውን ጆሮ ላይ ያደረጉልኝ ጫጫታ ላይ የሚሰማኝ ምናልባት ይሄም እንግዲህ እስካሁን አረሳሁት። እንግዲህ ይሄን ሁኔታ ያኔ በዛ እድሜ የገባሁበት እንትኑ ሊታየኛል የሚታየው ነገር አለ እስካሁን
ስዕሉ አለ
ኢቭን የእንትኑ ሁሉ ድምጹ ሁሉ አለ የዚህ ሬዲዮ ግንኙነቱና ምናልባት አስተዋጽኦ አርጎ ሊሆን ይችላል ለዚህ አሁን ለደረስኩበት ሁኔታ። ግን እንዳልኩት እኔ ህልሙም አልነበረኝም ፓይለት ሆናለሁ የሚል። ትምህርት ቤት እያለን ያው ማንኛውም ሰው ምን ትሆናለህ ወደፊት ሲባል ግማሹ ፓይለት ይላል፣ ግማሹ ኢንጂነር ይላል፣ ግማሹ ለግን ብዙ ጊዜ ምለው ዶክተር ነበር ምለው። ግን ያው በአጋጣሚ ሁሉ ነገር በቃ በአጋጣሚ ሆኖ
አጋጣሚዎች ተገጣጥሞ ብዙ መንገድ ይወሰዱት ይመስላል። የበረራውን ትምህርትና ስልጠና ኋላም የህይወት መንገዶቹ መጽሐፉ በርዕሱ እንደሚያሳየው ያልተለመደ የህይወት መንገድ የሚለው በእርግጥም ያልተለመደ መሆኑን ያሳያል። እስኪ ወደዚያ ወደ መጀመሪያ አካባቢ ያሉ አጋጣሚዎች ጋር እንመለስ። መጽሐፉ እንደሚተርከው ማስታወቂያ ተመለከቱ፣ አየር ኃይል ሄዱ፣ የጤና ምርመራዎችን ቀደም ብለው እንደገለጹልን አለፉ፣ ወደ ሶቪየት ህብረት ተላኩ። የባህልም የቋንቋም አዲስ የሆነ ነገር የበዛበት ነገር ውስጥ ነው የገቡት። እዛ በደረሳቸው ጊዜ የገጠማቸው ወጣትነት አለ፣ ልጅነት አለ፣ ምን ያህል አስቸጋሪ ነበር?
አድማጮች ውይይቱ አላበቃም፣ ቀሪውን በሌላ ፕሮግራማችን እንመለስበታለን። የባላንጣዎች ቡድን ይልማ አዳሙ ከምዕራብ ዩናይትድ ስቴትስ ሎስ አንጀለስ ከተማ ያደረሱንን በ2005 ዓ ም የታተመና ለሽልማት የበቃ መጽሐፍ ነው። እርስ በርስ የሚጋጭ ሐሳብ ያዘለ ስለሚመስል የባላንጣዎች ቡድን ብሎ ነገር ግር ሊል ይችላል። ስመጥሯ የታሪክ ተመራማሪ ዶሪስ ጉድዊን ቲም ኦፍ ራይቫልስ በሚል ርዕስ ስለ አብርሃም ሊንከን ያቀለመችው ድንቅ መጽሐፍ ነው። አቶ ይልማ እንደረደራሉ።
ስለ ሊንከን 10,000 የሚደርሱ መጽሐፍትና መጽሔቶች ታትመው ሳለ ዶሪስ ምን ይሁን ብላ ነው ሌላ መጽሐፍ የምትጨምረው ያሉ ሁሉ አፋቸውን በጨዋጥበዋል ይሉናል ይልማ። ዶሪስ ታሪክን የምታበጥረው ለእርሷ ብቻ በተቸራ አይነት የተመራማሪነት ስልት ነውና መጽሐፉ በቢሊዮን የሚቆጠሩ አንባቢያንም አፈራ።
ይህን መድበል ያጣጣምሁት ቀርቶኛል ብዬ በማልጠረጥረው ትጋትና የመረዳት ስሜት ነበር። ጥሩ ደራሲ ፈታኝ ሀገራዊ ሁነቶችና ኮከብ ገጸ ባህሪያት እንዲያለው ግ ያላብሳሉ። የማገናዘብንና አሻግሮ የማየትን ፍላጎት ያነሳሳሉ።
ታዲያ በአሜሪካው የሰቆቃ ታሪክ ዘመን ውስጥ እየተጓዝሁና መሪዎቹና ህዝቡ እንዴትስ ብለው ፈተናውን እንደተወጡት እየተገረምኩ እዝነ ልቦናዬ ጭልጥ እያለ ወደ ሀገራችን ሁኔታ መንገዱ ግን አላቆመም ነበር።
በስልጣን ላይ ያሉትና ለስልጣን የሚዘጋጁ መሪዎቻችን ይህን መጽሐፍ በጥሞና ቢያነቡ ምን ያህል ትምህርት ባገኙበት ብያለሁ። ለጠቅላይ ሚኒስትር አብይና በበጎም በጥርጣሬም ዙሪያቸውን ለተሰለፉ ሁሉ ቀበቶዬን አስሬም ቢሆን መጽሐፉን ገዝቼ ልላክላቸው የሚል ነገርም ዳዳኝ ይልማ ይቀጥላሉ።
መጽሐፉ በመረጃ የራሰ ልብ የሚያንጠለጥሉ የታሪክ ሁነቶች የበዙበት አንጀት የሚበሉና ቅስም የሚሰብሩ ትራጀዲዎች የሚፈራረቁበት የመሪነት፣ የጀግንነት፣ የጭካኔና የምህረት ሰባዊ ባህሪዎች የሚጠላለፉበት እንደ ልብ ወለድ የሚነበብ መጽሐፍ ነው።
የ750 ገጽ ትረካን በሶስት ገጽ መጣጥፍ ላጠቃል ብል ከእብደት ይቆጠርብኛልና የዛሬው አነሳሴ መጽሐፍ ትችት ላይ አላሰለም። በሱ ፈንታ አገራችን ለምትገኝበት የፖለቲካ ቁልፍልፍ ተመክሮ አለው ብዬ ባመንኩበት አንድ ቁም ነገር ላይ ጥቂት ላምባዲና ላበራበት ፈለግ። ባላንጣ ማለት ጠላት አለመሆኑንና ባላንጣዎች በአንድ ቡድን ተሰባስበው ሀገርና ወገንን ሊታደጉ እንደሚችሉ የታሪክ ጭብጥ ልሰጥ አሰብኩ።
ከ1855 እስከ 1865 አሜሪካ ለግንዛቤ ይረዳ ዘንድ ባጭር ትረካ ልጀምር። ዘመኑ በአሜሪካው ሰሜናዊና ደቡባዊ ስቴቶች መካከል የጥቅም የተደማጭነትና ያስተሳሰብ ፉክክር የጎላበት ነበር። ሁለቱን ወገኖች ያንድ ታሪክና ያንድ ትልቅ ራእይ ማህበርተኛ አድርገው የሚያስተዳድሩ ድርና ማጎች ምብዛታቸውን ይሃል ክልል ተኮር ስሜቶችና የሊቃን እኔ ይበልጥ ለማስመስከር ሲባል የተፈለሰሙ የፖለቲካ እንዝርቶች የጦዙበትን ዘመን ነበር።
የሰሜኑ ኤሊት በሁለት አብይ ምክንያቶች ባርነት እንዲያከተም ፈለገ። አንደኛው ምክንያት የባሪያዎች ነጻ መውጣት በታሪካዊ የአሜሪካ ህገ መንግስት ውስጥ በጉልህ የተቀረጸውን የሰው ልጆች እኩልነት እውን የሚያደርግ ሲሆን፣ ሁለተኛውና ስውሯ ምክንያት ደግሞ የባርነት መወገድ ሰሜኑ ክፍል ለፋብሪካዎች መስፋፋት የሚያስፈልገውን የሰው ኃይል ስለሚያፈልስለት ነበር።
ባንጻሩ ታዲያ የደቡብ ግዛቶች ያለ ባሪያ ጉልበት እርሻውም ሌላውም የኑሮ ጣጣ አይሳካላቸውምና ሞተን እንገኛለን አሉ። ድሮም ቢሆን ሰሜኖቹን ተመጻዳቂ አድርገው ስለሚያዩአቸውም ነገራቸውን አይወዱላቸውም። የደቡብ ሊቃን ታዲያ ስውር ፍላጎታቸውን ለማሳካት ህዝቡን ያነሳሱት ሰሜንተኞች ነጻነትን ሊገፉ ነው፣ በባሪያ ለመገልገል እግዚአብሔር የሰጠህን ጸጋ ሊያነሱብህ ነው፣ ለመሬት ህሊነትቁ ነው የሚል የስጋት ፕሮፖጋንዳ ይነዙ ጀመረ። ስሜታዊነትና የስጋት ድባብ መጨረሻው ክረት ላይ ሲደርሱ በመጠኑ ገፍተውበት የኮንፌዴሬት መንግስት አወጁ፣ የጦርነት በርም ከፈቱ።
ትረካው ምጥን ቢሆንም ለአንድ መጽሔት የሚበዛ በመሆኑ ስለ ተከፈቱት ብዙ በሮች፣ ስለ ባላንጣዎች ቡድን ምንነት፣ ቁጥሩ እጅግ የበዛ መጽሐፍ ስለ ተጻፈላቸው እና ብዙም ስለ ተባለላቸው የአመራርና የአስተዳደር ጥበባቸውንም ስለ መካንና በአስቸጋሪ ጊዜ በብቃት ስለ መምራት የተወራላቸው ፕሬዚዳንት አብርሃም ሊንከን
ብሎም በመጽሐፉ ስለሚተረከው አቶ ይልማ በትረካቸው ስለሚያጋሩን የራእይ ጥራት፣ የሐሳብ ልዩነት ማለፊያ ጉዳይነት፣ ድልን ስለማጋራት፣ ስህተትን ስለመካፈልና ዘና ማለት አስፈላጊነት እና ተፈጥሯዊነት፣ ርህራሄና ታላቅነት፣ ስሜታዊነት አጥፊ ስለመሆኑ የሊንከንን ታሪክ ዋቢ ባደረገው በዚህ የባላንጣዎች ቡድን መጽሐፍ ብዙ ቋንቋ ያደረሱልን በቀጠሮ ልናሳድር ነው።
አንድ ጭብጥ ግን በጣም አስፈላጊና የበልጥ ትኩረት ሳቢ ብቻ ሳይሆን ጻፊው ለግዚያችን ጠቃሚ እንዲሆን ምክንያታዊም ጭምር በመሆኑ እዚህ ጋር ለመጥቀስ እንገደድ።
የባላንጣዎች ቡድን አሁን ሊንከን አሜሪካን የገጠማትን ታላቅ ፈተና በድል መወጣት የምትችለው በእውቀትም በልምድም የነጠሩ ሰዎችን ማሰባሰብ ከቻልኩ ብቻ ነው ብለው በጽኑ ያምኑ ነበር። አስተዳደሩ ሁሉንም ግዛቶች እንደ መስታወት የሚያሳይና ሁሉንም በሐቅ የሚወክል ስጋቶችንና ምኞታቸውን ያገናዘበ እንዲሆንም ይፈልጉ ነበር። ጽሑፉ ይቀጥላል። አድማጮች፣ በመጪው የራዲዮ መጽሔት ወቅት መስኮታችን አሐፊያችንን አቶ ይልማ አዳሙን በድጋሚ እናመስግን። አድሉ ወደ አንተ መንገድ ልንመጣ ነው። እሺ አዲሱ መንገድህን አድማጮች ሳያውቁት አልቀረም። ታዲያ ይህን ውይይታችን የምንቀርጸው እዛ ከመድረስ በፊት ይሁን እንጂ ስለ ኳሱ እናወራለን። እዛ ከደረስክ በኋላም ደግሞ አረፍ እንዳልክ የምትልክልንም
ልክ ነው። የሰዓት ልዩነት በመኖሩ እንኳን እዚህ ዋሽንግተንም ቢሆን የእኛ ፕሮግራም የሚደመጠው እሁድ ከምሽት 3 ሰዓት ነው። እሁድ ከምሽት 3 ሰዓት ማለት ደግሞ እዚህ ገና ነው። ስለዚህ ያኔ ጨዋታው 35ኛው የሰሜን አሜሪካ ኢትዮጵያን ስፖርትና ባህል ፌዴሬሽን ዝግጅት አይጀምርም።
አዲሱ ስለ መንገድ ሳዋራ አውሮፕላኑ እያኮበከበ ነው። ስኳሱም ድምፁም ቢሰማ ስለየትኛውም ሆኖ አልተነጋገርንም እና 35ኛው በሰሜን አሜሪካ ኢትዮጵያን ባህልና የስፖርት ፌስቲቫል ተቃርቧል። ወደዛ እየገባው ነው እያልክ ነው። የት ነው መሄጃ?
መሄጃ እንግዲህ ዳላስ ቴክሳስ ነው። እንዳልከው ቀደም ብለን ፕሮግራሙ ስለቀረጽን ነገር ነገር የለም። ጥያቄ ከጠየቀኝ ግን ልጠየቅ
አይቀርልህም። አዲሱ እንዳልከው ዝግጅቱ ከመጀመሩ በፊት ነው እየቀረጽን ያለ ነው። አንተ መንገድ ላይ ነህ ይሄንን በመናወራበት ሰዓት። ነገር ግን ከደረስክም በኋላ ቢሆን የሰዓት ልዩነት በመኖሩ ስለ ዝግጅቱ ማምሻውን ስለሚቀርቡት ነገሮች ልንነጋገር ባንችልም አንድ ቅልፍ ጉዳይ ግን አለ። የዘንድሮ የኢትዮጵያውያን የስፖርት ፌስቲቫል ምናልባትም በታሪኩ ገጥሞት የማያውቅ የተለየ ድልና ፈተና አጣምሮ ያገኘ ይመስል ነበር። ጠቅላይ ሚኒስትር አብይ አህመድ ወዲህ ወደ ዩናይትድ ስቴትስ ሊመጡ ኢትዮጵያውያንን ሊያገኙ የሚል ሐሳብ መቅረቡንና ያም ሐሳብ ለስኬት አለመብቃቱን እናስታውሳለን። ዘግበህበታል። ምን አዲስ ነገር አለ?
ቀደም ሲል እናንተ መጽሔት ከመጀመራችን በፊት ዜናው ላይ ስለዛሬው በዓል ትንሽ ተናግሬያለሁ፣ 35ኛ መሆኑን። የእሳቸውን ጉዳይ በተመለከተ ግን ፌዴሬሽኑ አንድ መግለጫ አውጥቷል። መግለጫው ምንድነው? የጠቅላይ ሚኒስትር አብይን አመራር በጣም እንደግፋለን። ባለፈው ሰኔ 16 የተሞከረው ጥቃት በጣም አሳዘኖናል። ድርጊቱንም እናወግዛለን። ወደፊት ደግሞ ከኛ መሪ ጋራ በቅርብ እንሰራለን የሚል ድጋፍ አይነት ነው። እንግዲህ ድጋፍ ነው። አንዳንድ ሰው መጀመሪያ ታዲያ ተደገፉ ለምን አልጠሯቸውም ወይም አልፈቀዱም? ግን ደግሞ እነሱ ያን ምክንያት ሰጥተዋል። አንድ ያው ዲሞክራሲያዊ በሆነ መንገድ ቦርዱ በድምጽ ብልጫ አላሳለፈውም። ሁለተኛ ዛሬ ዶክተር አብይ እየሰሩ ያሉት ነገርና ያን ፌዴሬሽኑ የተጠየቀበት ጊዜ ትንሽ ይለያል።
ብዙ ነገር ይተካል።
አዎ ጉልጉልህ ነገር ሰሩና እያደር በየቀኑ ሰውን እያስከረሙ ነው የሚሄዱት እንደምታውቀውና ምናልባት ዛሬ ላይ ቢሆን ጥያቄው የቀረበው ፌዴሬሽኑ አቅማማን በያስባለሁ የድምጽም ልዩነትም አይኖርም ነበር ላለሁ። ግን ቢሆንም አቅማቸውንም ገምተው ነው ያስቀሩት። በሚቀጥለው ጊዜ እንግዲህ እድሜ ሰጥቶ ለደረሰ ሰው መጣው ያን ያረጋሉ ይስፋረጋል።
አዲሱ የግል ሐሳብ መስጠት በሚጀምርበት ጊዜ እኔ እናንተ ምንነጋገርበት ነገር ያለ ይመስለኛል። ይሄን መሰሉ አወዛጋቢ ጉዳይ ላይ ሐሳባችንን እንቆጥባለን። ይሁንና አሁን ባልከው በጣም በፍጥነት የሚለዋወጠው የኢትዮጵያ ሁኔታ ምናልባትም የፌዴሬሽኑ አመራር ውስጥም ሆነ ሌሎች በዙሪያው ያሉና ያንሳን ለመቀበልና ለመቀበል የደረሱበትን ያሳለፉት ላይ በጣም ብዙ አሻግሮ መገመት ቢቻል እንኳን አሁን የሆነው መገመት የሚቻል አይመስለኝም።
በጣም አስገራሚ ለውጥ ነው።
ከግምት በላይ የሆነ ነው። የኳሱ ሰሞን ብዙ ነገሮችን ከኳስ ውጭ የሚያሳይ ነውና በየቀኑ በምትልካቸው መልእክቶች እናገኛለን። በራዲዮ መጽሔት ግን ብዙ ጥያቄ ይቀርብባል። እኔ አሬት ነው ደግሞ
ጨዋታ ላይ ካልሆንኩ በስተቀር በፍልክ ሰዓት መደወስ አድማጮች፣ አሁን ሰዓቱ የንጉሴ አክሊሉ መስኮት
የሚከፈትበት ነው።
ልክ የዛሬ 50 ዓመት ኢትዮጵያ በማራቶን ሶስተኛውን ወርቅ ያገኘችበት የሜክሲኮ ኦሎምፒክ ዴሌጌሽኑን ሉካኑን የመረጡት የቀዳማዊ አጼ ኃይለ ሥላሴ ልጅ መኮንን ነበሩ። ታዳጊው ወጣት ከሜክሲኮ ሉካን ቡድን ጋራ በሶስተኛው አፍሪካ ዋንጫ ለኢትዮጵያ ብሔራዊ እግር ኳስ ቡድን ዋንጫ ያስገኙት ተጫዋቾች እንዲሁም ደግሞ በስድስተኛው አፍሪካ ዋንጫ ተወዳድረው ጥሩ ተጫውተው ጥሩ ተወዳዳሪ ሆነው አሳዛኝ ተሸናፊ የሆኑት የብሔራዊ ቡድን ተጫዋቾች አብረው ተጉዘዋል። ንጉሰ ነገስቱ ይህን ለታቸውን አይተው የሜክሲኮን ኦሎምፒክ እንዲመለከቱ እድል እንዲሰጣቸው አድርገው ነው። በጣሊያን ሮም በባዶ እግሩ እንዲሁም በጃፓን ቶኪዮ ኦፕራሲዮን ባደረገ በ15 ቀኑ ሮጦ ሁለት የወርቅ ሜዳይ በማራቶን ለኢትዮጵያ ያስገኘው አበበ ቢቂላ እንዲሁም ደግሞ ማሞ ወልዴ ሁለቱም በማራቶን ይወዳደራሉ። ማሞ አንድ የወርቅ ለማግኘት አበበ ቢቂላ ደግሞ ሶስተኛው ነው። ሁለቱም ይሮጣሉ ማራቶን ተጀምሮ። አበበ ቢቂላ 17ቱን ኪሎ ሜትር እየመራ ይሮጣል ማሞ ይከተለዋል። ከሌሎች ሯጮች ርቀዋል። አበበ ቢቂላ በ17ቱ ኪሎ ሜትር ውስጥ ሶስተኛውን የወርቅ ሜዳይ በማራቶን ለኢትዮጵያና ለአፍሪካ እንደሚያስገኝ እየታመነ ነበር። በመሃል ታመመ እግሩ አካባቢ አቋርጦ ወጣ። ማሙን ግን በርታ ማሙ እኔ አልቻልኩም ብሎት ነው የወጣው። ማሞ ቀጠለ ይሮጣል አመልጧል በጣም። አሰልጣኙ ሲውዲናዊ ኦኒኒሽ ከነን ማሞ ዛሬ ለኢትዮጵያ ጥሩ ስራ እንዳሉት እሱ ራሱ አጫውቶኛል። ማሞ ሮጠ። የሶስተኛውና የስድስተኛው አፍሪካ ዋንጫ እግር ኳስ ተጫዋቾች ከማሞ ጋር አብረው እየሮጡ በተለይ ሊገባ አካባቢ እጅግ ያበረታቱት ነበር። አብረው እየሮጡ ማሞ አሸነፈ ገባ። የሜክሲኮ አየር እጅግ በጣም እጅግ ጥሩ ነበር ደስም ይል። ዙሪያውን በአበቦች በአረንጓዴ ቀለማት ደምቋል። ያን ጊዜ ነዋይ ደበበ የጥቅምት አበባ ነሻሉ አወድሹ አካሌም በሙሉ ብሎ እንኳን ዘፈነም። እና በተፈጥሮ ውበት ያጌጠችው ሜክሲኮ ማሞ ወልዴን ለሶስተኛው የማራቶን ድል አበቃችው ማለት ነው። በዚህ በተፈጥሮ
ክብራትና ክብራን አድማጮች የንጉሴ አክሊሉ ዝግጅት በሌላ ዘገባ ይቀጥላል። የማጠቃለያ ዜና አላሰማችሁ። ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፍ ለመስጠት ግዙፍ ቁጥር ያላቸው ሰልፎች በባህር ዳር ከተማና በሌሎች 20 የአማራ ክልል ከተሞች ተካሂደዋል። ጠቅላይ ሚኒስትሩ ለወጣው ህዝብ ምስጋና ማቅረባቸውን የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ በትዊተር አስታውቀዋል። የቴክሳሱ ዳላስ ከተማ ላይ የተዘጋጀው የዘንድሮ 35ኛው የሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ስነ ስርዓት ከጥቂት ሰዓታት በኋላ ይጀመራል። ቀደም ሲል እንደሰማችሁት አዲሱ አበበ እዚያው ነው ያለው።
እስካሁን ሁለት ግጥሚያዎች ተካሂደዋል። ቺካጎ ካልጋሪን፣ ሳንዲያጎ ላስ ቬጋስን 2-0 ያሸነፉበት፣ ሌሎች ቀሪ 5 ግጥሚያዎች ይደረጋሉ። የመክፈቻው በዓል ወደ 12 ሰዓት ገደማ ነው የሚካሄደው በኢትዮጵያ ሰዓት አቆጣጠር ለሌሊት 7-8 ሰዓት ገደማ ይሆናል። የመጨረሻው መዝጊያው ላይ ዛሬ በዓሉ መክፈቻ ላይ ጨዋታቸውን የሚያደርጉት የመዝጊያ ጨዋታ መሆን ነው። ለዕለቱ ከአስተናጋጆቹ አንዱ የሆነው ኢትዮ ዳላስ ከሲያትል ባሮ ጋር የሚያደርጉት ነው። የክብር እንግዶች ዘንድሮ 3 ናቸው። ሻምበላ የለ መሐመድ ቦክሰኛው፣ እስክንድር ነጋ ጦማሪው፣ እንዲሁም ደግሞ አቶ አባይነ ደስታ የብሔራዊ ቡድን አሰልጣኝ የነበሩት የመካከለኛው ምስራቅ ዋንጫን የኢትዮጵያ ቡድን ሲያገኝ ያሰለጠኑት እሳቸው መሆናቸው ይታወቃል። ዘንድሮ ከሌላው ጊዜ የበለጠ ቁጥር ያለው ህዝብ ወደ ዳላስ እንደሚመጣ ይጠበቃል። ለምን? የወቅቱን ሁኔታ ኢትዮጵያውያን ተገናኝተው የሚያወሩት እንዲህ አይነቱ ስብስብ ላይ ነው። ዘንድሮ ደግሞ ለጭውውት ለውይይት አመቺ ወቅት ነው ያለው ኢትዮጵያ ውስጥ እና ያን በተመለከተ የሰው ቁጥር በጣም ብዙ ነው። ትናንትና እንኳን በዋዜማው እጅግ በርካታ ህዝብ ነበር የዳላስ ከተማ ያጨናነቀው እና የደመቀ ጨዋታ የደመቀ በዓል ይኖራል ብዬ ተስፋ አደርጋለሁ። ለማንኛውም ነገ ዘርዘር ያለ የበዓሉን አከፋፈትና ምን እንደተካሄደ በሰኞ ስፖርት ፕሮግራም ለማቅረብ ሞክራለሁ። አዲሱ አበበ ነኝ ለአሜሪካ ድምፅ ከዳላስ ቴክሳስ።
አመሰግናለሁ አዲሱ። ቴክኒሽያን ቢል አንድሬዴ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ እኔም ሶሎሞን አባተነን አብረናችሁ ያመሸነው። ጤና ይስጥልኝ። በደህና አደሩ። በእኛ በኩል
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ19ና በ25 ሜትር ባንድ እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገሰኙ ከሚችል ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ጋር በዚሁ እንሰናበታለን።